Sabi na nagati. The Voice of America!
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አዋጅ እንደሚለው ከሆነ በጥቂት ጊዜ ውስጥ ምላሽ ማግኘት የሚችል ነው። ክልል ብሔረሰብ ምክር ቤት በሁለት ዓመት ጊዜ ውስጥ ማየት ይኖርበታል ነው የሚለው አዋጁ። ጥያቄው በመቅረብ ደረጃ ብቻ ላይ ነው ያለው እንጂ አውንታዊም አሉታዊም ምላሽ አላገኘንም ከክልሉ።
የቁጫ ህዝብ ማንነት ጥያቄ በሚል ከተቋቋመው ቡድን አባላት አንዱ ናቸው የሰማችኋቸው። ዝርዝሩን በእለቱ አብይ ርዕስ ይዘናል።
የተባበሩት መንግስታት ድርጅትና የአፍሪካ መንግስታት አነስተኛ ገቢ ያላቸው ገበሬዎች የምግብ እጦት እንዳይገጥማቸው ሁነኛ ዘዴ ለመቀየስ የታለመ ስብሰባ እያካሄዱ ናቸው። የዚህንም ዝርዝር በመጽሔቱ ክፍለ ጊዜ እናቀርባለን።
ጽንፈኛው እስላማዊ ቡድን አይኤስ በሶሪያና በኢራቅ የፈጸማቸው የጭካኔ ተግባሮች በዘር ፍጅት የሚፈረጁ ናቸው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ተናገሩ።
በአሁኑ ወቅት ወታደሮቻቸውም ከሶሪያ ጦር ግንባር እያስወጡ ቢሆንም ካስፈለገ ግን በሰዓታት ውስጥ ሊመልሱ እንደሚችሉ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ተናገሩ የሚሉት ደግሞ ከዕለቱ ዋና ዋና ዜናዎች ውስጥ ናቸው። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። የዛሬ ሐሙስ መጋቢት 8 2008 ዓ.ም አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ንጉሱ ታምሬና ከስርጭቱ መሐንዲስ ጋር እስከ 4 ሰዓት አብራችሁን ታመሹን እንጋብዛለን። በቅድሚያ ግን የዕለቱን ዜና እናሰማለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ እስላማዊ መንግስት ነኝ የሚለው ቡድን በሶሪያና በኢራቅ የፈጸማቸው የጭካኔ ተግባሮች በፍጅት ደረጃ ይፈረጃሉ ብለዋል። ዛሬ እናንተ ፊት የቀረብኩት ዳዕሽ በሚቆጣጠራቸው ቦታዎች ፍጅት እንደፈጸመ ለመግለጽ ነው። ፍጅት የፈጸመባቸው ቡድኖች ያዚዲዎች፣ ክርስቲያኖችና ሺዓ ሙስሊሞች ይገኙባቸዋል ሲሉ ኬሪ ዛሬ ተናግረዋል። ዳዕሽ እስላማዊ መንግስት ነኝ የሚለው ቡድን የአረብኛ ስሙ ነው። ዘጋቢያችን ኒክ ቼንግ የላከው ዘገባ አለ፣ ሄኖክ ሰማእግዜር ያቀርበዋል።
በዛሬው ዕለት ጆን ኬሪ በሰጡት መግለጫ በኢራቅና ሶሪያ የሚንቀሳቀሰውን ቡድን በአረብኛ ስሙ ዳዕሽ እያሉ ነበር የጠሩት።
In my judgment, Daesh is responsible for genocide against groups in areas under its control, including Yazidis, Christians, and Shia Muslims.
የደረስኩበት ውሳኔ ዳዕሽ በሚቆጣጠራቸው አካባቢዎች በተለይ በክርስቲያኖች፣ ያዚዲስና ሺያ ሙስሊሞች ላይ የጅምላ ዘር ማጥፋት ወንጀል ይፈጽማል የሚል ነው። ዳዕሽ ራሱን የዘር አጥፊ ቡድን አድርጎ በርዕዮተ ዓለሙም ሆነ በተግባር አረጋግጧል። ይህንን ደግሞ ከሚናገሩትና ከሚሰሩት በግልጽ መመልከት ይቻላል።
የውጭ ጉዳይ ሚኒስትር ጆን ኬሪ አክለውም አሸባሪ ቡድኑ በሰው ዘር ላይ በተፈጸሙ ወንጀሎችና የተለያዩ ህዝቦችን ህልውና በመፈታተን ማጥፋት ወንጀሎችም እጁ አለበት ብለዋል። ሚስተር ኬሪ እነዚህን ድምዳሜዎች ያጠናከረላቸው በዩናይትድ ስቴትስ ከፍተኛ የደህንነትና ስለላ መረጃዎች የቀረቡ ዘገባዎች እንደሆኑም ገልጸዋል። በእነዚህ ዘገባዎች መሰረት ራሱን እስላማዊ መንግስት ብሎ የሚጠራው ቡድን የተለየ ሃይማኖት ያላቸውን በእምነት ልዩነት በተነሳ ያለ ፍርድ ይረሽናል፣ በቡድን ይገድላል፣ አስገድዶ ይደፍራል የሚሉ ናቸው። የዩናይትድ ስቴትስ ኮንግረስ የባራክ ኦባማ አስተዳደር በኢራቅና ሶሪያ በእስላማዊ መንግስት የሚፈጸሙ ሃይማኖትና ዘርን ያማከሉ ግድያዎችን በይፋ አጣርቶ የጭካኔ ድርጊቶችን እንዲያወግዝ ለዛሬ የጊዜ ገደብ ሰጥቶ ነበር። የኬሪ ድምዳሜ የጊዜ ወሰኑን የጠበቀ ሆኗል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እንደዚህ አይነት መግለጫ ለመጨረሻ ጊዜ ያወጣው ከ12 ዓመታት በፊት ሲሆን በወቅቱ የውጭ ጉዳይ ሚኒስትር ኮሊን ፓወል በሱዳን ዳርፉር ግዛት የተፈጸሙ ግድያዎችና የጅምላ አስገድዶ መድፈር ተግባሮችን ዘር ማጥፋት ብለዋቸው ነበር።
የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ የፊታችን እሁድ በኮሚኒስቷ የደሴት አገር ኩባ ጉብኝት በማድረግ ታሪክ ይሰራሉ። አንድ በስልጣን ላይ የሚገኝ ፕሬዚዳንት ከ90 ዓመታት በኋላ ኩባን ሲጎበኝ ኦባማ የመጀመሪያው ይሆናሉ። በቪክቶር ቤሊ የተዘጋጀውን አጭር ዘገባ ሰለሞን ክፍሌ ያቀርበዋል።
የኦባማ አስተዳደር ባለሥልጣናት ትላንት ሲናገሩ ፕሬዚደንቱ በኩባ ጉብኝታቸው ወቅት እሁድ ገብተው በማግስቱ ሰኞ ከኩባው አቻቸው ከራውል ካስትሮ ጋር በሀገሮቻቸው የጋራ ግንኙነት ጉዳዮች ላይ ይነጋገራሉ ብለዋል። በዚያን ሁለት ለሰባዊ መብት ተከራካሪዎችን ጨምሮ ከሲቪል ማህበረሰብ መሪዎች ጋር ይገናኛሉ፣ ለኩባ ህዝብ ንግግር ያደርጋሉ ሲሉም ጨምረው አብራርተዋል። በፕሬዝደንት ባራክ ኦባማ ጉብኝት ወቅት ኩባ የሚገኙት ቴድ ሄንክን ስለ ኮሚኒስቱ ሀገር ብዙ ጽሑፎችን አቅርበዋል። ኒውዮርክ ከተማ ውስጥ በሚገኘው ባሩክ ኮሌጅ ተንታኝ የሆኑት ቴድ ሄንክን ለአሜሪካ ድምፁ ዘጋቢ ለቪክቶር ቢቲ እንደተናገሩት የፕሬዝደንት ኦባማ የኩባ ጉብኝት ዋና ትኩረት እንደ አውሮፓውያን ዘመን አቆጣጠር በ2014 የተጀመረው ግንኙነቶችን የማሻሻሉ ጥረት እንደማይቋረጥ ለማረጋገጥ ነው ብለዋል። ሚስተር ኦባማ አጋጣሚውን በቀጥታ ከኩባ ህዝብ ጋር ተገናኝተው ለመነጋገርም ይጠቀሙበታል ሲሉ አስረድተዋል። ሚስተር ኦባማ የኩባ ጉብኝታቸውን በዚያች አገር ትርጉም ያለውና የመንግሥት ተቃዋሚ ባይሆንም ታማኒነት ያለው አማራጭ ድምፅ ሊሆን የሚችል ነጻ የሲቪል ማኅበረሰብ ዕውቅና የመስጠት ያህል ይመለከቱታል ሲሉም ተንታኙ አብራርተዋል። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ከኩባ በኋላ ወደ አርጀንቲና ይጓዛሉ። በዚያም በሁለቱ አገሮች መካከል የጋራ ግንኙነት ሲደረግ ከ20 ዓመታት በኋላ ለመጀመሪያ ጊዜ ይሆናል። በመጪው ዓመት ህዳር ሥልጣን ከመልቀቃቸው በፊትም በሰሜን አሜሪካው የመሪዎች ጉባኤ ላይ ለመገኘት ወደ ካናዳ፣ ቀጥሎም በእስያ ፓሲፊክ የኢኮኖሚ ትብብር ጉባኤ ላይ ለመገኘት ወደ ፔሩ ይጓዛሉ።
ሶሪያና ኢራቅ ባሉት እስላማዊ መንግስት ነኝ የሚለው ቡድን አማጽያን ላይ በሚደረገው ወታደራዊ ጫና ምክንያት ካለፉት 15 ወራት ወዲህ ከያዛቸው ግዛቶች 22 ከመቶ አጥቷል። 8 ከመቶውን ያጣው ካለፈው ጥር ወር ወዲህ ነው። IHS ጄንስ የተባለ ተቆጣጣሪ ቡድን ያቀረበው ትንታኔ ውጤት ነው ይህን ያሳወቀው። ጽንፈኛው አማጽያን እየተገለለ መሆኑንና አመልክቷል። ተቆጣጣሪው ቡድን በተለይም ጽንፈኛው ቡድን እንደ መዲናው ከሚቆጥረው ራካ በቱርክ ድንበር መካከል ያለውን አካባቢ ይጠቅሳል። የሩሲያ የአየር ድብደባ በዩናይትድ ስቴትስ የሚመራው የጥምረት ኃይል ከኩርዶች ጋር ተዳምሮ ሱኒ ተዋጊዎች ደግሞ በየብስ የሚያካሂዱት ውጊያ ተደምሮ ጽንፈኞቹን አማጽያን በማባረር ቁልፍ የሆኑ የድንበር አካባቢዎችን ነጻ እንዳወጡ IHS ጠቁሟል። ጽንፈኛው ቡድን በአሁኑ ወቅት የሚቆጣጠረው ከቱርክ መሳሪያና ተዋጊዎችን አሸልኮ የሚያስገባበት አነስተኛ የሶሪያ ግዛት እንደሆነ ታውቋል። የሶሪያ አየር ድብደባ ያተኮረው በመንግስቱ ላይ በተነሱ በሀገሪቱ አማጽያን ላይ ነው በማለት የምዕራብ ሀገሮች ቢነቅፉም ባለፈው መስከረም ወር የተጀመረው የሩሲያ የአየር ድብደባ አጠቃላይ ጥቃቱን አጠናክሯል።
በአሁኑ ወቅት ወታደሮቻቸውን ከሶሪያው ጦር ግንባር እያስወጡ ቢሆንም ካስፈለገ ግን በሰዓታት ውስጥ ሊመለሱ ይችላሉ ሲሉ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ተናገሩ። ፑቲን በሶሪያው ጦርነት ያገለገሉ ወታደሮችን ሲሸልሙ ባሰሙት ንግግር ግጭቱን እንደገና ማባባስ እንደማይፈልጉ ገልጠው የሶሪያ ባለስልጣናትና የአገሪቱን ፕሬዚዳንት ባሽር አልአሳድን የሚዋጉ አማጽያን አደብ ገዝቶ የሰላም ስምምነት ላይ ይደርሳሉ የሚል ተስፋ አለኝ ነው ያሉት። የአብዛኞቹ ሩሲያ ወታደሮች ከሶሪያ መውጣት በሁለትና በሶስት ቀናት ውስጥ እንደሚጠናቀቅም የሩሲያ አየር ኃይል አዛዥ አስታውቀዋል። ሶሪያ ላይ የነበሩ ወታደሮች ከ3000 እስከ 6000 ይደርሳሉ ስትል ዩናይትድ ስቴትስ ግምቷን ሰጥታለች። 1000 የሚሆኑ የሩሲያ ወታደሮች ሶሪያ እንደሚቆዩም ሩሲያ ጠቁማለች።
በመጨረሻም ቡሩንዲን፣ በኒንን፣ ሩዋንዳን፣ ጊኒን፣ ላይቤሪያን፣ ታንዛኒያን፣ ማደጋስካርንና ቶጎን የመሳሰሉት የአፍሪካ ሀገሮች ህዝቦች ከዓለም እጅግ ባነሰ ደስታ እንደሚኖሩ የደስታ የኑሮ የሚመለከት የወጣ የዓመቱ ዘገባ ጠቁሟል። በዓለም ደረጃ ጥናት ከሚካሄደው በዩናይትድ ስቴትስ ካለ ኩባንያ ጋር አጋር የሆኑት አስተዳዳሪ ጆን ክሊፍተን ጥናቱ የተካሄደው የሀገሮቹን ዓመታዊ የነፍስ ወከፍ ገቢን፣ የመኖር ዕድሜን፣ የሙስና ሁኔታን፣ ማህበረሰባዊ ድጋፍንና የኑሮ ምርጫ ለማድረግ ያለውን ነጻነት መሰረት በማድረግ እንደሆነ ገልጸዋል። በተለይም ላይቤሪያ የህዝብ ደስታን በሚመለከት ዝቅተኛ ቦታ እንድትይዝ አስተዋጽኦ ያደረገው ኢቦላ በሽታ እንደሆነ ክሊፍተን ጠቅሰዋል። ሰዎች ስለ ገጠማቸው ሐዘን፣ ቁጣና ስለ ደረሰባቸው አካላዊ ስቃይ ስንጠይቅ በዚህ ጉዳይ ከፍተኛ ቦታ ከያዙት 10 የዓለም ሀገሮች ላይቤሪያ አንዷ ሆናለች ሲሉ ክሊፍተን አስረድተዋል። ከአፍሪካ ሀገሮች ትልልቅ ጥንካሬዎች አንዱ የማህበረሰባዊ መረዳዳት መሆኑን በጥናቱ እንደተገለጸ ዘገባው ጠቅሷል። ይሁንና በመንግስታት ደረጃ ያለው ሙስና ለአፍሪካ እድገት እንቅፋት መሆኑ እንደቀጠለ ክሊፍተን አክለዋል። በዓለም ደረጃ ስላለው የደስተኛነት ኑሮ የወጣው ዓመታዊ ዘገባ ደንማርክ አንደኛ፣ ስዊዘርላንድ ደግሞ ሁለተኛ መሆናቸውን አመልክቷል። አድማጮች፣ የምሽቱ ፕሮግራም ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬን። በዓለም ዜናዎች የመጀመሪያ የሐሙስ የካቲት 17 2008 ዓ.ም ፕሮግራማችንን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
በርከት ያሉ ወቅታዊ ርዕሰ ጉዳዮች ላይ ያተኮሩ ዘገባዎችና ቅንብሮች ለምሽት ተጠናክረዋል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን በፊት ታዲያ በሁለተኛው አጋማሽ ቆየት ብሎ ከሚሰሙ ዝግጅቶች አንዱን ለቅምሻ ነበር።
ይሄ የመልካም አስተዳደር እጦትና የወጣት ስራ አጥነት እና ሌሎችም ችግሮች ኦሮሚያ ውስጥ ብቻ አይደሉም ያሉት፣ ሌሎችም ክልል ላይ ያሉ የጋራ ችግሮች ናቸው። በአንድ መልኩ መንግስትን እንደ በዚህ አጋጣሚ ማድነቅ የሚፈልገው እንዲህ አይነት መልሶችን ከዚህ በፊት ምሁራን እንደ ግኝት አድርገው ነበር የሚያቀርቡት እና አሁን በሚዲያ መንግስት ራሱ ችግር ነው ብሎ እፈታቸዋለሁ ብሎ መነሳቱ አንድ ትልቅ ነገር ነው።
በወቅታዊ የኢትዮጵያ ጉዳዮች ለጥያቄው መልስ ፕሮግራም ከቀረቡ ድምጾች ውስጥ ናቸው። የመጀመሪያው ክፍል ባለፈው ቅዳሜ የቀረበው በዚሁ ፕሮግራም ተከታይ በሁለተኛው አጋማሽ ይጠብቃችኋል። አድማጮች፣ አሁን ወደ ቀዳሚው
የዕለቱ አብይ ርዕስ ነው የምንሻገረው። ቀደም ብላችሁ የሰማችኋቸው እንግዳችን አቶ ገብሬ ኤቴሶ ናቸው። ወደ ኋላ ላይ ይቀርባሉ። በደቡብ ኢትዮጵያ የጋሞ ጎፋ ዞን ውስጥ የምትገኘው የቁጫ ወረዳ ውስጥ የማንነት ጥያቄ አለን በሚል ወደ አዲስ አበባ የመጡ ወኪሎች ጉዳያቸውን ለፌዴሬሽን ምክር ቤት ማቅረባቸውን ገለጡ። በወረዳው ሕዝብ ግፍ ይፈጸምበታል፣ ጥያቄዎቻችን ተገቢ ምላሽ አላገኙም ነው የሚሉት ውክልና እንዳላቸው የገለጹት እነኚህ ነዋሪዎች። የፌዴሬሽን ምክር ቤት ጥያቄው የደረሰው መሆኑን አመልክቶ ምላሹን በመገናኛ ብዙኃን ሳይሆን በቀጥታ ለአቅራቢዎቹ እንደሚያስታውቅ አስረድቷል። መለስካቸው አመሀ ዝርዝሩን ከአዲስ አበባ አጠናቅሯል።
የህዝብ ውክልና ካላቸው መካከል ነን ያሉ አቶ እንድሪያስ ሀፒሳ እና አቶ ኃይሌ አይሳ ለቪኦኤ እንደገለጹት ከሆነ ይህን ጥያቄ ህዝቡ ማንሳት ከጀመረ ረዥም ዓመታት ተቆጥረዋል። ይሁንና በኢትዮጵያ ዘመን አቆጣጠር ከ2005 ዓ ም ጀምሮ ለደቡብ ብሔር ብሔረሰቦችና ህዝቦች ምክር ቤት ጥያቄውን በህጋዊ መንገድና ህገ መንግስቱ በሚያዘው መሠረት ካስገባን እንኳ ያለፉት ዓመታት አጭር የሚባሉ እንዳልሆኑ ይገልጻሉ። ጥያቄዎቻቸውም ግልጽና ቀላላቸው ይላሉ። ያቀረቡት ማመልከቻ እንደሚለውም እኛ ቁጫዎች ከሌሎች የሚለዩን ግልጽ መልክዓ ምድራዊ ክልል ያለን፣ የራሳችን ባህልና ቋንቋ ያለን፣ የጋራ ወይም የተዛመደ ህልውና ያለን እና የሥነ ልቦና አንድነት ያለን ህዝብ ነንና ይህ ማንነታችንና በሕገ መንግሥቱ የተከበሩ መብቶቻችን እንዲታወቁልን ነው የጠየቅነው። አንድ ለደህንነቴ እሰጋለሁና ስሜ ይፋ አይደረግ ያሉኝ ከቡድኑ ጋር ያገኘኋቸው ሰው ጉዳዩን የት እንደደረሰ አብራርተውልኛል።
አዋጅ እንደሚለው ከሆነ በጥቂት ጊዜ ውስጥ ምላሽ ማግኘት የሚችል ነው። እንዲያውም ክልል ብሔረሰብ ምክር ቤት በሁለት ዓመት ጊዜ ውስጥ ማየት ይኖርበታል ነው የሚለው አዋጁ። ይሄ አልተደረገም። ጥያቄው በመቅረብ ደረጃ ብቻ ላይ ነው ያለው እንጂ አዎንታዊም አሉታዊም ምላሽ አላገኘንም ከክልሉ። ክልሉ ደግሞ በሁለት ዓመት ውስጥ የማይሰጥ ከሆነ በቸልተኝነቱ ከጸና የፌዴሬሽን ምክር ቤት ያየዋል፣ ጣልቃ ገብቶ የማየትም ስልጣን አለው ይላል በአዋጅ ላይ። ይህም አልተደረገም። አሁን ሶስት ዓመት ነው እንግዲህ፣ ሶስት ዓመት ሆኖትም አልፏል። በአንጻሩ እየሆነ ያለው ተቃራኒው ነው። አስፈጻሚው አካል ያንን እንደ ወንጀል ቆጥሮ ከወንጀል ጋር በማገናኘት የተለያዩ ችግሮችን በመፍጠር ላይ ነው የሚገኘው እንጂ ይሄ ነው የሚባል ምላሽ እስካሁን አልተገኘም።
ጥያቄው ቀደም ሲል ሰላማዊ በሆነና በሰከነ መንገድ ቀርቦ እንደነበረም እኒሁ ሰው ያብራራሉ። በእርሳቸው እምነት ይህ ሰላማዊና ሕጋዊ የሆነ ጥያቄ ግን በአካባቢው መስተዳደር አካላት ተመሳሳይ ምላሽ አልተሰጠውም።
ቀጥታ ባይሆንም ሌሎች ሰበቦችን በመፈለግ እጅግ በጣም ቁጥራቸው ብዙ የሆኑ ሰዎች ሲታሰሩ ለዛ ምላሽ ህዝቡ እንደ መቆጣትና እንዴት ይታሰራሉ ሲባል ያንን አዝማሚያ በመጠቀም ተጨማሪ ሰዎችን ሲያስሩ በ2005ና 6 ዓመተ ምህረቶች በተለይ ነገሩ ተጋግሎ የወረዳ ባለስልጣናትና የዞን ባለስልጣናት እጅ በጣም በማየሉ የሰው ነፍስ ጭምር ነው የጠፋው።
ከዚሁ ጉዳይ ጋር ተያይዞ በቀረበ ክስ ላለፉት ጥቂት ዓመታት ቁጥራቸው ወደ 40 የሚጠጋ ሰዎች ዛሬም በእስር ቤት እንደሚገኙ እኚሁ ስማቸው እንዳይጠቀስ የተማጸኑ ሰው ለቪኦኤ ያብራራሉ። ሌላው ስማቸው እንዳይገለጽ የጠየቁ ሰውም በአካባቢው የሚታይ እውነታ ነው ያሉትን እንዲህ ይገልጹታል።
አሁንም ምን አለ ድብደባ አለ፣ አሁንም ጭቆና አለ፣ አሁንም የህዝብ የመናገር ነጻነት ተነፍጎ ነው ያለው። አሁን ራሱ ሌላው በደል ነው የሚለው ህዝቡ ጥያቄውን አልተወም፣ እየጠየቀ ነው። ከዚህም በተጨማሪ ሌላ ማንሳት የምፈልገው እኛ አሁን ተሰደን ነው ከአካባቢ ከምንሰራበት ከስራ ተፈናቅለን ነው። እኔ አዲስ አበባ የመጣሁት ወድጄ አይደለም፣ ከቤተሰብ ተለይቼ ነው እስከዛሬ ያለሁት። መገናኘት ሳልችል አርባ ምንጭ ላይ እየሰራው ነበር። ስለዚህ ዝም ብሎ ስለሚያስሱ ማሰር ስለሚፈልጉ ተሰድጄ ነው የመጣሁት እና ብዙ በርካታ ወጣቶች ከአካባቢያቸው ተሰደው ነው ያሉ።
የቁጫ ህዝብን እንወክላለን የሚሉት ሰዎች እንደሚያስረዱት ከሆነ በዚህ ከሶስት ዓመታት በላይ በሚቆጠር ጊዜ ውስጥ ወደ ክልል ምክር ቤትና ወደ ፌዴሬሽን ምክር ቤት ለ32 ጊዜ ያህል ተመላልሰዋል። በመጨረሻ ከፌዴሬሽን ምክር ቤት አዲስ አበባ መጥተው ያገኙትን ምላሽ እንዲነግሩኝም ጠየቅኳቸው። ተወካዮቹን በአዲስ አበባ ወደ ተለያዩ የመንግሥት መሥሪያ ቤቶች የሚወስዷቸውና ቀደም ሲል ስማቸውን እንዳልገልጽ የነገሩኝ ሰው ይህን መለሱ።
የለም ቁርጥ ያለ ነገር፣ እንዲያውም አንድ ጊዜ ብቻ ማለት እችላለሁ፣ ከነዚህ ከ32 ዙሮች አንድ ጊዜ ብቻ ውስጥ ባለስልጣናትን አግኝተናል። በአብዛኛው ስንመጣ የሉም ነው የምንባለው። ቋሚ ኮሚቴም ቢሆን የምክር ቤቱ ጽህፈት ቤት ሰብሳቢም ሌላም አፈ ጉባኤውም የሉም፣ ለስራ ጉዳይ ሄደዋል። በየትኛውም ጊዜ እንደዛ ነው የምንባለው። ስለዚህ በቅርብ ጊዜ መተንም ቢሆን ደብዳቤ ሰጥተናል፣ ያለብንን ችግር ሁሉ አስረድተናል፣ እነሱ መፍታት ያለባቸውን ነገር። ግን ተገቢ ነው፣ ትክክል ነው፣ ቆይቷል፣ የእናንተ የቆየ ነገር ነው ማቅረባችሁ፣ ትክክል ነው። ግን እናገኛለን። የማንነት ጉዳይ ቋሚ ኮሚቴ ኃላፊ አሉ፣ አቶ ወርቁ ይባላሉ። እሳቸው ሲመለሱ በስራ ጉዳይ ወጣ ብለዋል፣ ሲመለሱ እንድትገናኙ እናደርጋለን ብለው ስልካችንን ተቀብለው ነው እንግዲህ በዚህ አይነት መልኩ የሸኙንና እስካሁን መፍትሄ የለም።
ከፌዴሬሽን ምክር ቤት ስለ ጉዳዩ በቂ ማብራሪያ አገኛለሁ በሚል የሚመለከተውን ሰው ለማግኘት ከምክር ቤቱ መደበኛ ስልኮች በአንዱ ማለትም በ011-124-23-12 ላይ ደወልኩ። ራሴን አስተዋውቄ ጉዳይን ካስረዳው በኋላ የሚመለከተውን ሰው ለማግኘት ጠየቅኩ። ጥሬን የተቀበሉት ሴት ምላሹን አሁኑኑ ደውለው እንደሚያሳውቁ ይነግረውኝ ስልኬን ወስደው ስልኩን ዘጉት። ከጥቂት ደቂቃዎች በኋላ ደወሉልኝ። የቁጫ ሕዝብ ተወካዮች የተባለውን ማመልከቻ በእርግጥ እንዳስገቡ መልሱንም እነሱ በአካል መጥተው ሊሰሙ እንደሚችሉ እንደነግራቸው አሳወቁኝ። እኔ ግን የጠየቅኩት በጉዳዩ ላይ እንደ ጋዜጠኛ ከሚመለከተው ማብራሪያ እንዲሰጠኝ እንጂ እርስዎ እንደሚሉት መልእክት ለተወካዮቹ ለማድረስ አይደለም አልኳቸው። መልሱ ይኸው ነው ሲሉኝ፣ ታዲያ ይህንን መልስ ጠቅሼ ለመናገር እንድችል ስሙን ይስጡኝ ስላቸው የፌዴሬሽን ምክር ቤት ማለት ትችላለህ ብለው አሰናብተውኛል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በኦሮሚያ ዞን እየተካሄደ ያለው ተቃውሞ ዛሬም በተለያዩ አካባቢዎች መቀጠሉ ተነግሯል። በሆሮ ጉሩድ ወረዳ ዞን በጃርጋ ዳርቼ ወረዳ ከዚህ በፊት በተቃውሞ ሰልፍ ተሳትፈዋል ወይም ተቃውሞውን ደግፈዋል ብሎ የሚጠረጥራቸውን ሰዎች የወረዳው ፖሊስ እየሰበሰበ ያስራል ሲሉ ነዋሪዎች ገልጸዋል። ታሳሪዎች የረሃብ አድማ እያደረጉ መሆናቸውንም ያነጋገርናቸው ነዋሪዎች ያስረዳሉ። የወረዳው አስተዳደር ተወካይ ግን ህብረተሰቡ ተሰብስቦ በሌብነት ያጋለጣቸው ሰዎች ናቸው በእስር ላይ የሚገኙት ይላሉ። ባልደረባችን ነሞ ዳንዲ ያዘጋጀውን ዘገባ ሰለሞን ክፍሌ ያቀርበዋል።
አንድ ነሞ ያነጋገራቸውና ስማቸው መገለጹ ለደህንነታቸው እንደሚያሰጋቸው የተናገሩ የጃርዳጋ ጃርቴ ነዋሪ ሁኔታውን በዚህ መልክ ነበር የገለጹት።
ቤቲ ቀበኒ አንጋርዳ ሂዳጅሩ አንጋርዳ ከምሳት ጅችዳ ሂዳጅሩ ከነገሰት ሞባይቼ ከነማ እጃይቡ
ካለፈው ሰኞ እስከ ዛሬ እንደታሰሩ ናቸው። የሚገርመው ለመጸዳዳት እንዲወጡ የሚፈቅዱላቸው ሌሊት ብቻ ነው። ቀኑን ሙሉ ተዘግቶባቸው ነው የሚውሉት። የሚያነጋግራቸውም ሰው የለም። ባለኝ መረጃ መሠረት የታሰሩት ሰዎች 25 ይሆናሉ።
እኚሁ ነዋሪ በተጨማሪ ሲናገሩ የመንግሥት ኃይሎች በዚህ ወረዳ በ2007 ምርጫ እጩ ተወዳዳሪ የነበሩትን የአቶ ኢንኮሳ ነመራን መኖሪያ ቤት ሰውየው በሌሉበትና ያለ ፍርድ ቤት ማዘዣ ገብተው ፍተሻ ማካሄዳቸውን ገልጸዋል። እዚህ ወረዳ ውስጥ መሸት ሲል የፖሊስ ሰዎችን መደብደብና ማሸማቀቅ የተለመደ ነገር እየሆነ ነው ሲሉም ለነሞ ዳንዲ አስረድተውታል። ነሞ ወደ ወረዳው ጽፈት ቤትም ደውሎ ነበር። ያስተዳደሩ ተወካይ አቶ ፈየራ ሶሪ እንዲህ ብለዋል።
ማይኒ ዋንቲች ሃላ ቀበተማ ጅሩኒ ነሞ ተቀበመኒ ሂደመኒ ጎሰሳኒቲ ነደባሴሌ ዋናም ቤሁን ቀቡ ወይ ኛታስ
ታስረዋል ስለተባሉት ሰዎች እኔ በተጨባጭ የማውቀው ነገር የለም። እስረኞች የረሃብ አድማ ስለማድረጋቸውም እስካሁን የደረሰኝ ሪፖርት የለም። ህብረተሰቡ ግን በገጠርም በከተማም ስብሰባ ባደረገ ጊዜ በሌብነት ያጋለጣቸው ሰዎች እስር ቤት እንደሚገኙ አውቃለሁ። ከዚህ በተረፈ ከተቃውሞ እንቅስቃሴ ጋር በተያያዘ ሰዎች እስር ቤት ይኑሩ አይኑሩ አላውቅም። የጸጥታ ኃይሎች ሰዎችን በቁጥጥር ስር አውለው ከሆነ ደግሞ ገና ሪፖርት አልደረሰኝም።
በሆሮ ጉድሮ ወለጋ ዞን በጃርዳጋ ጃርቴ ወረዳ የአስተዳደሩ ተወካይ አቶ ፈየራ ሶሪ ነበሩ ታስረዋል ስለተባሉ የወረዳው ነዋሪዎች መልስ ሲሰጡ የሰማችሁት።
ፕሬዚዳንት ባራክ ኦባማ በጠቅላይ ፍርድ ቤቱ ዳኛ አንቶኒ ስካሊያ ሞት ምክንያት የተረፈውን ቦታ ወይም ያልተያዘውን ቦታ ለመሙላት ሕግ በሚያዛቸው መሠረት በትላንትና ዕለት ሜርሊክ ጋርላንድን መርጠው አሳውቀዋል። ጃፍ ካስተር ያጠናቀረውን የዚህን ዘገባ ዝርዝር ሰለሞን አባቴ ያቀርበዋል።
ፕሬዚደንቱ ዳኛ ጋርላንድ ምርጫቸው መሆናቸውን ከማሳወቃቸው በፊት ከሪፐብሊካኑም ከዲሞክራቶቹም የሕዝብ እንደራሴዎች እንዲሁም ከዳኝነት ጉዳዮች ሊቃውንት ጋር መምከራቸውን በቤተ መንግሥቱ ሮዝ መናፈሻ ውስጥ ንግግር ባደረጉበት ጊዜ ገልጸዋል። ዳኛ ሜሪክ ጋርላንድ በጥብቅና በነገረ ፈጅነትና በአቃቤ ሕግነት እንዲሁም በዲስትሪክት ኦፍ ኮሎምቢያ የፌዴራሉ ወረዳ ፍርድ ቤት ይግባኝ ሰሚ ችሎት ዳኝነት በሰሩባቸው ዓመታት የሪፐብሊካኑንም የዲሞክራቶቹንም ድጋፍና ክብር መጎናጸፋቸውን ፕሬዚደንት ኦባማ መስክረዋል። የሕግ መወሰኛ ምክር ቤቱ ሪፐብሊካን አባላት የተሰናባች የሥልጣን ዘመኑ ሊጠናቀቅ ከአንድ ዓመት ያነሰ ጊዜ የቀረው ፕሬዚደንት ያቀረበውን እጩ ሹመት ጨርሶ እንደማያዩ ተናግረዋል። ፕሬዚደንቱ ግን እንደራሴዎቹ ይህንን አቋማቸውን ተመልሰው እንዲፈትሹና የእጩአቸውን ጉዳይ እንዲመለከቱ በአጽንኦት ጠይቀዋል።
I simply ask Republicans in the Senate to give him a fair hearing and then an up or down vote.
በቀላሉ እኔ ሪፐብሊካኑን የሴኔት እንደራሴዎች የምጠይቃችሁ የእጩዬን ሹመት ጉዳይ በመመልከት ፍትሃዊ እድል እንድትሰጧቸው ነው። ከዚያም እቀበላለሁ አልቀበለውም የሚል ቀላል የድጋፍ ወይም የተቃውሞ ድምጽ እንድትሰጡ ነው። ይህንን ሳታደርጉ ብትቀሩ ግን ህገ መንግስታዊ ግዴታቸውን መርገጥ ብቻ ሳይሆን የፍርድ ቤቱን ምልአተ ጉባኤ ለማሟላት የሚደረገው ጥረት ሰንካላ እንዲሆን ማድረጋችሁን ነው አድራጎታችሁ የሚያረጋግጠው። ይህ ማለት ሁሉም ነገር ለፖለቲካ ወገናዊነት ያደረ ነው ማለት ነው። ሁሉም ነገር
ጋርላንድ ሳጋ እየተናነቃቸው ፕሬዚደንቱን አመስግነዋል። በዚሁ የዋይት ሃውስ ቤተ መንግስት ስነ ስርዓት ላይ ሲናገሩ የዳኞች ውሳኔ የሚመነጨው ከህግና ከህግ ብቻ ስለመሆኑ ህዝብ እርግጠኛ መሆን አለበት ብለዋል ዳኛ ጋርላንድ።
Fidelity to the Constitution and the law has been the cornerstone of my professional life.
ለህገ መንግስቱና ለህግ ታማኝነቴን ማረጋገጥ የሙያዊ ህይወቴ የመሰረት ደንጊያ ባለፉት 18 ዓመታት መሆን ስለምፈልገው የዳኛ አይነትም መሪ አርማዬ ነው። የህግ መወሰኛ ምክር ቤቱ ዛሬ ለታጨውበት ሹመት ብቁ ነው ብሎ ካመነብኝ ወደፊትም በዚሁ መንገድ ለመቀጠል ቃል እገባለሁ።
ለህይወት ዘመን የተረጋገጠ ሥራ የማይሻር የማይቀለበስ ኃላፊነትና ስልጣን ያላቸው ሰዎች ጥቂት ናቸው። በዩናይትድ ስቴትስ እንዲህ ያለ ስልጣን ያለው የዳኝነቱ ሁሉ የበላይ የሆነው የጠቅላይ ፍርድ ቤቱ ዳኝነት ነው። ወይ በሞት አሊያም በራስ ፈቃድ ካልሆነ ይህ ሹመት የህይወት ዘመን ሹመት ነው። በርግጥ አንድ ጊዜ ብቻ በዩናይትድ ስቴትስ የመንግስትነት ታሪክ ልክ የዛሬ 111 ዓመት በአውሮፓውያን የዘመን አቆጣጠር በ1805 ዓመተ ምህረት ብቻ ሹምሽር ተካሂዷል። በአሁን ወቅት በዩናይትድ ስቴትስ የዕድሜ ዘመን የዳኝነት ሹመት አሰራር ላይ ህዝባዊ ክርክር እየተካሄደ ነው።
አንዳንድ ባለሙያዎች እንዲያውም ሕገ መንግሥታዊ ማሻሻያ እንዲደረግ እየጠየቁ ነው። የሥልጣን ዘመኑ ገደብ ይበጅለት ሲሉ ይሟገታሉ። ለመሆኑ የጠቅላይ ፍርድ ቤቱ አሰራር ምን ይመስላል? ሼሊ ሽሌንደር ያጠናቀረችው ዘገባ አለ። ሄኖክ ሰማግዜር ያቀርበዋል።
በዩናይትድ ስቴትስ ታላቁ ችሎት የጠቅላይ ፍርድ ቤቱ ነው። 9 ዳኞች በሀገሪቱ የበላይ የሆኑ ሕጎችን ያጸድቃሉ፣ ይተረጉማሉ። 9 የጠቅላይ ፍርድ ቤት ዳኞች በሌሎች ፍርድ ቤቶች በተወሰኑ ውሳኔዎች ላይ የመጨረሻ ፍርድ ያሳልፋሉ። በዚህ ምክንያት ዳኞቹ እጅግ ሰፊ ሥልጣን አላቸው። የሕዝብን ኑሮ በቀጥታ የሚመለከቱና የሀገሪቱን አቅጣጫ የሚለውጡ ወይም የሚያጸኑ ውሳኔዎችን ያጸድቃሉ። ሥልጣናቸው ደግሞ የጊዜ ገደብ የለውም፣ እስከ ዕድሜ ፍጻሜያቸው ድረስ። የዩናይትድ ስቴትስ ሕገ መንግሥት የጠቅላይ ፍርድ ቤት ዳኞች ሹመት ለዕድሜ ልክ ነው አይልም። ነገር ግን አንቀጽ 3 የተተረጎመው እንደዛ ነው። አንቀጽ 3 ንዑስ አንቀጽ 1 እንደሚለው ከሆነ የጠቅላይ ፍርድ ቤትና የበታች ፍርድ ቤት ዳኞች በጥሩ ሥነ ምግባር በሥልጣናቸው ይቆያሉ። አንድ ጊዜ ብቻ በ1805 ሹምሽር ተካሂዷል። ዳኞቹ ሥልጣናቸው ዕድሜ ልክ እንዲቆይ የተደረገው ውሳኔዎቻቸው በፖለቲከኞች እንዳይሸበቡ ነው። የጠቅላይ ፍርድ ቤት ዳኞች በፍትሕ ሥርዓቱ በገለልተኝነት ያገለግላሉ። ሆኖም የጠቅላይ ፍርድ ቤት ዳኞች የሚሾሙት በፖለቲከኞች ነው። ሹመቱን የሚሰጡት ፕሬዝደንቶች ዳኞቹን ሲሾሙ በፖለቲካ አስተሳሰባቸው መርጠው ነው። አዲሱን ክፍለ ዘመን ከጀመርን አንስቶ ዳኞቹ ድምፅ የሚሰጡት በግል እምነታቸው ተነስተው ነው። አንድ ጥናት እንዳመለከተው 98 ከመቶ ከ1970ዎቹ እስከ 2006 ዓ ም እንደ አውሮፓውያን ዘመን አቆጣጠር በአማካይ የጠቅላይ ፍርድ ቤቱ ዳኞች ለ26 ዓመታት በሥልጣን ላይ ቆይተዋል። አንዳንድ ጊዜ በፈቃዳቸው ጡረታ የሚወጡ ዳኞች በፖለቲካ አመለካከት የሚቀርባቸው ፕሬዚዳንት እስኪመረጥ ድረስ ጡረታቸውን ያዘገያሉ። በጠቅላይ ፍርድ ቤቱ ከ9 ዳኞች በሞት ወይም በጡረታ አንዱ ወይም አንዷ ሲገለሉ ክፍተቱን ለመሙላት የሚከናወነው ሂደት በፖለቲካ አመለካከት የተውሰበሰበ ነው።
ፕሬዚደንት ባራክ ኦባማ ዳኛ ሜሪክ ጋርላንድን ለጠቅላይ ፍርድ ቤቱ ማጨታቸውን ካሳወቁ በኋላ የተናገሩት የሪፐብሊካን ፓርቲው የሴኔቱ መሪ ሚች ማኮኔል የፕሬዚደንቱን እጩ ጉዳይ እንደማያዩ በድጋሚ አረጋግጠዋል። ነገሩ ሁሉ እንካ በንካ ይሆንና ሪፐብሊካንም ሆነ ዴሞክራት ማንም ፕሬዚደንት ኃላፊነቱን በአግባቡ እንዳይወጣ ይሆናል ሲሉ አስጠንቅቀዋል። ፕሬዚደንት ባራክ ኦባማ
አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን ከምሽቱ 4 ሰዓት ይቀጥላል እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው ስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማለን።
ሄሎ ቪዎች እንደምን ከረማችሁ? ሰላም ናችሁ ወይ? የዘውትር አድማጫችሁ ነኝ። ትዝታ በላቸው ሶስቱ ምሁራንን አቅርባ ውይይት ስታደርግ ነበረ እና አንድ ምሁር ምን አሉ? 10 ሚሊዮን ሰው ከተራበ ብዙ ሰው አይደለም፣ ሌላው 80 ሚሊዮን ሰው መመገብ ተችሏል ማለት ነው የሚል ከዚህ በፊት ዶክተር ቴድሮስ አድሃኖም የውጭ ጉዳይ ሚኒስትር ከተናገሩት ጋር የሚመሳሰል ነገር ነው የተናገሩት። እኚህ ሰውዬ በጣም ነው የገረመኝ። ሰው እንዴት የሰውን ህይወት ለውድድር ወይም ለኮምፓሪዝን ያቀርባል? መንገድ ቢሆን በደርግ ጊዜ ይህንን ያክል ነበር ስርጭቱ፣ አሁን ይሄን ያልሆነዋል። ኤሌክትሪክ ቢሆን ያኔ እንዲህ ነበር፣ አሁን ይሄ ነው ይባላል። ግን የሰው ህይወት እንዴት ወደ ውድድር ይገባል? መረሳት ደግሞ ሌላው የሌለበት ነገር ምንድን ነው? ደርግ እኮ ያ ድርቅ በሚከሰትበት ጊዜ ወያኔና ሻቢያ ጦርነት ከፍተው በዛ ትግል ውስጥ ሆኖ ነበረ ህዝቡን ሲመግብ የነበረው። ሌላው ደግሞ የውጭ ድርጅቶች ኢኮኖሚ በሁለት አሃዝ ማደጉን እየገለጹ ነው የሚልም ነገር ተናግረዋል እኚህ ምሁር። ስለ ውጭ ድርጅቶች ከተነሳ የውጭ ድርጅቶች እኮ ለምሳሌ በሂውማን ራይትስ ላይ የሚሰሩት እና አምነስቲ እና ሂውማን ራይትስ ዋችዶግ ስቴት ዲፓርትመንትን ጨምሮ የኢትዮጵያ መንግስት ጨቋኝ እንደሆነ ይናገራል። የውጭ ድርጅት ከተባለ እነዚህም እኮ የሚሉትን መቀበል አለብን። ስለ እድገቱ ብቻ ለምንድን ነው የምናወራው? እድገት ካለ ማለት ነው። በጣም ነው ያዘንኩት በእውነት። በእኚ ምሁር ብቻችን አስተያየት አቅርቡልኝ። መልካም ጊዜ ይሆንላችሁ። ወዳችኋለሁ።
እኔ አስጠለኝ ሌሎች እንደምን አላችሁ? የምዘግቡት ዘገባ በጣም ሚዛናዊ የሆነ የባለቤትነት ስሜት ያለው ኃላፊነትን በአግባቡ የመወጣት ተግባርን የሚያሳይ በመሆኑ በጣም በግሌ ረክቻለሁ። ወይዘሮ ትዝታ በላቸው በትጋት ሚዛናዊ የሆነ ዜና ለማቅረብ ያደረጉትን ጥረት በእውነት ከልቤ ለማድነቅ እወዳለሁ እና በርቱ፣ ጥሩ ነው። በትክክል ሬዲዮ ጣቢያው ለኢትዮጵያ ሕዝብ የተቋቋመ መሆኑንና እናንተም በኢትዮጵያ ሕዝብ ስም ስራ እንደምትሰሩ በተግባር በማሳየታቸው እግዚአብሔር ይስጥልኝ።
አቶ አዲሱ ትላንትና እና ዛሬ አቶ ገብሩ አስራትን እና ከዚህ ካሊፎርኒያ ዶክተር አለማየሁን እንደገና ከአዲስ አበባ ዩኒቨርሲቲ ያነጋገርካቸውን ሰምቻለሁ። በእውነት ደስ የሚል ውይይት ነው። ግን አንድ ጠመንጃ ኃይል የመጣ ስርዓት እንዲሁ በሰላማዊ መንገድ ይወርዳል የሚለው አልቀበልም። ይሄ የአፍሪካ አስተሳሰብ ነው። ስለዚህ ከዛ አስተሳሰብ ለመውጣት ህዝባዊ የሆነ ከህዝብ የተወጣጡ ሽማግሌዎችን ሰብስቦ እርቅ በሀገራችን ቢደረግና ከዛ እርቅ በኋላ ህዝቡ ላለው ስርዓት በቃ የሚለው ቢያቀርብ የተሻለ ይመስለኛል። ይሄ ግል አስተያየቴ ነው። አይመለ ይባላለሁ ከቨርጂኒያ። አመሰግናለሁ።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። በኢሜይል የደረሱንም አሉ፣ ሰዓት እንደተገኘ እናቀርባለን። አሁን በቀጥታ ወደ ሁለተኛው አጋማሽ የመጀመሪያ ዝግጅት ነው የምናልፈው፣ ለጥያቄው መልስ።
ባለፈው ሳምንት የጀመርነው ለጥያቄው መልስ ፕሮግራም በከፊል ቀርቧል። ዛሬ ይሄኛው ክፍል የኦሮሞ ወቅታዊ ሁኔታ ላይ ነው የሚያተኩረው። ለአድማጮቻችን ጥያቄዎች መልስ የሰጡት በአዲስ አበባ ዩኒቨርሲቲ የሕግ መምህር ዶክተር መሐሪ ረዳይ፣ የአንትሮፖሎጂ ጥናት መምህር ዶክተር ገብሬ እንትሶ እና በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህሩ ዶክተር ካሳሁን ብርሃን ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት።
እንግዶቻችንን አመሰግናለሁ። በኢሜይል ከመጡልን በርካታ ጥያቄዎች አንዱን ላስቀድም። ይሄኛው ከምዕራብ ሸዋ ከአምቦ የተላከልን ነው። ጠያቂው ተመስገን ኦላና ይባላሉ። አቶ ተመስገን ምሁራኑን ለጊዜያችሁ አመስግኑልኝ ካሉ በኋላ በኦሮሚያ በኢህአደግ ታጣቂዎች የተገደለውን ሰው ቁጥር ይህ ነው ብዬ ለመገመት ይከብደኛል። ለምን ብትሉ እዚህ እኔ በምኖርበት አምቦ በአነጣጥሮ ተኳሾች የሞተው ወጣት ቁጥር እንኳን እናት ትቁጠር እንጂ ይህን ያህል ለማለት በጣም ከባድ ነው። ለዚህ ነው በመላው ኦሮሚያ የተገደለውን ማስላት የማልችለው። ምሁራን የተባላችሁት እስቲ ፍረዱን። በሰላም የመብት ጥያቄ ያቀረበ ወጣት እንደ ጠላት መፈጀት አለበት? ካሁንስ ወዲያ ከዚህ መንግስት ጋር ተማምነን ልንኖር እንችላለን? ሳትፈሩ መንግስት ማድረግ አለበት የምትሉትን ምከሩት፣ ከፈራችሁም ተውት ብለዋል አቶ ተመስገን ኦላና። በቅድሚያ የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ዶክተር ካሳሁን ብርሃኑ ጥያቄውን ቢመልሱልን።
በኦሮሚያ ያለውን ሁኔታ በተመለከተ የተገለጠው መነሻ ማስተር ፕላኑ ይሁን እንጂ እንደሚታወቀውና በመንግስትም እንደተገለጸው ለበርካታ ጊዜያት የተከማቸው የአስተዳደር ብልሽት፣ ሙስናና የተዛባ የሀብት ክፍፍልና የህዝብ ተጠቃሚነት ሁኔታ እንዲሁም የመሰረታዊ አገልግሎት አሰጣጥ ዋነኞቹ ምክንያቶች ናቸው። ማስተር ፕላኑም ቢሆን በችግር ታጀበ ነው። መንግስትም እንዳመነው በውይይትና በመግባባት ነገሮችን ግልጽ አድርጎ ጠቀሜታውን አሳምኖ የታቀደና ለመተግበር ዝግጅት የተደረገበት አለመሆኑ ይታወቃል። በአዲስ አበባም ሆነ በዙሪያው በሚገኙ የኦሮሚያ አካባቢዎች ቀደም ሲል የነበረው አሉታዊ ተሞክሮ አለ። የሰፊውን ህዝብ ተጠቃሚነት ያላረጋገጠ፣ ለሙሰኞችና በትስስር ለተሰባሰቡ ቡድኖች ክፍሎች መበልጸጊያ የሆነ ስለዚህ በመሆኑ የተነሳ ማስተር ፕላኑ ይተገበራል ሲባል ከፍተኛ ጥርጣሬን አሳድሯል። በመሰረተ ሀሳቡ ማስተር ፕላን አስፈላጊ የሆነ ነገር ነው። ነገር ግን በዚህ ሽፋን የተደረጉ አንዳንድ የመሬት ዘረፋዎች፣ አንዳንድ በዚህ ሳቢያ እንዲፈናቀሉ የተደረጉ የህብረተሰብ ክፍሎች ወጣቱን ጨምሮ የበይ ተመልካች ባይተዋርና ተስፋ ቢስ ከመሆን ያለፈ ምንም ነገር ያገኙበት ባለመሆኑ በቀናነት እንኳን የታሰበ ቢሆን በጥርጣሬ እንዲታይ ሆኗል። ለዚህም መነሻ የሆኑት ስነ ምግባር የጎደላቸው በጮሌነትና ራስ መሳይነት የተካኑ አንዳንድ የስራ ኃላፊዎች የመንግስት የስራ ኃላፊዎች የግል ጥቅማቸውን እንዲያጋብሱ አስችሏቸዋል። መንግስትም ቢሆን ሁኔታው እዚህ ደረጃ እስኪደርስ በመንግስት እቅዶችና ፕሮግራሞች ላይ ሰፋ ባለ ደረጃ ጥርጣሬ እስኪፈጠር ድረስ መቆየቱ ጠቅላይ ሚኒስትሩ አሉ እንደተባለው መንግስትን ተጠያቂ ሊያደርገው ይችላል። በነበረው ቸልተኝነትና የሚቸገረኝነት ስትነሳ የበርካታ ዜጎች እንግዲህ ቁጥሩ የተለያየ ነው። የተወሰኑ ጸጥታ አስከባሪዎችን ጨመረ የህይወት መጥፋትና የንብረት መውደም አስከትሏል። በዚህም ተከታታይ እርምጃዎች ሁሉም የድርሻውን ኃላፊነት መቀበልና መጠየቅ የሚገባ ይመስለኛል። ችግሮቹ መንግስት አሁን እንደሚረዳው ከሆነ በሚገባ ያወቀው የደረሰበት ይመስለኛል። የቀድሞም ሆነ የአሁኑ ጠቅላይ ሚኒስትሮች ይህንም በተለያዩ አጋጣሚዎች ገልጸውታል። የመልካም አስተዳደር ችግር፣ የሙስና ችግር ከፍተኛ አደጋ እየደቀነ መምጣቱን በተደጋጋሚ ተናግረዋል። የቀድሞው ጠቅላይ ሚኒስትር ቢሆኑ የመንግስት ሌቦች አሉ፣ ከግሉ ሌቦች ጋር በግሉ ዘርፍ ካሉ ሌቦች ጋር ተመሳጥረው ከፍተኛ ጉዳት እያደረሱ እንደሆነ ምንም በማይሻማ መልኩ ተናግረዋል። ነገር ግን ከዚህ ግንዛቤ በመነሳት በተከታታይ የተወሰዱ እርምጃዎች እነዚህ ናቸው፣ አመርቂ ናቸው ለመባል የሚያስችል ሁኔታ በበኩሌ አላየሁም እና ይሄ ሁኔታ እንደነበረው እንዳይቀጥል በጣም በተጋነነ መልኩ በጣም ከባድ ጥፋት ውስጥ የገቡ ሰዎች እየተለዩ መብታቸውን ተጠብቆ በህግ የመከላከል መብታቸው የማያዳግም ትክክለኛ ህጋዊ የሆነ እርምጃ ቢወሰድባቸው ትምህርት ይሰጣል። ሌላውም ደግሞ ከተመሳሳይ ዝንባሌ ከተመሳሳይ አድራጎቶች ሊገታ ይችላል ብዬ እገምታለሁ። ነገር ግን በሀገራችን ውስጥ የፍትሐዊነት የህጋዊነት መስፈን የዜጎችን እኩል ባለድርሻነት ማረጋገጥ ምንም አማራጭ አይኖረውም።
ሌላ ጥያቄ ያሉ አቶ ምስክር ገላን የተባሉ በአሁኑ ሰዓት የመንግስት ወታደሮች ሙሉ በሙሉ የኦሮሞን ህዝብ እያስጨነቁ ይገኛሉ። በይፋ በሚዲያ ባይገለጽም በ8 ቀጠናዎች ተከፋፍሎ ኦሮሚያ በወታደራዊ አስተዳደር እየተዳደረ ነው ይባላል። መንግስት ወታደሮቹን ከክልሉ ቢያወጣ ምን እንዳይፈጠር ሰግቶ ነው? እጁን ባዶ የሚጮህ ያልታጠቀ ህዝብ እንደሆነ ያውቃሉ ይላሉ። ይቅርታ ብሶት በብሶት ነው ማነብላችሁ። ሌላው ደግሞ ጌታቸው ግርማ የተባሉ በኢትዮጵያ ውስጥ ከፍተኛ የሰብአዊ መብት ጥሰት በመላ ሀገሪቱ ቢኖርም የኦሮሚያ ይለያል። በተለይ ቀደም ሲል በኦነግ ስም አሁን ደግሞ በኦፌኮና ኦነግ አባልነትና ደጋፊነት ሰበብ ንጹሃን ዜጎች በአስነዋሪ ሁኔታ የዜግነት መብታቸውን ይከለከላሉ፣ ይደበደባሉ፣ ይታሰራሉ፣ ከሀገር ይባረራሉ፣ ይገደላሉ። ይህ ደግሞ ኦሮሞ በኢትዮጵያዊነቱ እንዳያምን በግድ እንደተጫነበት እንዲያስብ አድርጎታል። ለወደፊቱ በኢትዮጵያ አንድነት ላይ አደጋ አይኖረውም ወይ ይላሉ። ለምን ለዶክተር ገብሬ እድሉን አልሰጥም?
እሺ፣ አመሰግናለሁኝ። ምናልባት እነዚህን በስፐሲፊክ ደረጃ የተቀመጡትን ላይ አስተያየት ከመስጠት መንስኤዎቹ ላይ ብናተኩር፣ ቅድም ዶክተር ካሳሁንም ሲያነሳ ሳዳምጠው ምናልባት ሊነሱ ይገባሉ ብዬ ማስባቸው ስላልተነሱ ወደዛ ብንሄድ ነው የሚሻለው። ይሄንን መድረክ የዛሬውን በአንቺ አማካኝነት በቪኦኤ የተዘጋጀውን መድረክ ለመካሰስ አይነት ሳይሆን ለመማማሪያ መንስኤውን ለማወቅ መፍትሄውን ለመፈለግ ብናደርገው ይሻላል የሚል እምነት ስላለኝ ነው።
ልክ ኖት። እኛም ምሁራዊ መፍትሄ ፈልገን ነው ወደ እናንተ የመጣ ነው።
እንዲህ ከሆነ በአሁኑ ሰዓት እስከ ቅርብ ጊዜ ድረስ አሁንም ሙሉ በሙሉ የበረደ አይመስለኝም። ኦሮሚያ ውስጥ የተከሰተው ችግር በጣም ከባድ ነው። ሰላማዊ ሰልፎች ተደርገዋል፣ ወደ ግጭት አምርተዋል። ቅድም እንደገለጽሽው በአሃዙ ላይ ልዩነት ቢኖርም መረጃው ኖሮኝ ባልሰጣችሁም የሰው ህይወት ጠፍቷል፣ ንብረት ወድመዋል፣ ማህበራዊ አገልግሎቶችም ተቋርጠዋል እና ይሄ በቀላል የሚታይ ጉዳይ አይደለም። ምንድን ነው መንስኤው ለሚለው መንግስት ደርሼበታለሁ ብሎ ያስቀመጣቸው ነገሮች አሉ። አንዱና ትልቁ መልካም አስተዳደር እጦት ነው። መልካም አስተዳደር እጦት በተለያየ መንገድ ይገለጻል። በመሬት ዙሪያ ይገለጻል። ግብር ነጋዴው ላይ በመቆለል፣ የንግድ ፈቃድ አሰጣጥ ላይ፣ መሬት ልማት ሲወሰድ በካሳ አሰጣጥ ላይ፣ በፍትህ ዙሪያ፣ ሙስና፣ ብዙ ነገሮች ናቸው የሚዘረዘሩት እና እነዚህ ተንሰራፍተው ስላሉ እየተገለጸ ነው ያለው በአመፅና በእንዲህ አይነት መሰል ጥያቄዎች የሚል ነው። ሁለተኛ እንደ ዋናነት ደግሞ እየተነሳው አሁንም በመንግስት የወጣት ስራ አጥነት በከፍተኛ ደረጃ ሰፍቷል። ትምህርት ጨርሰው ስራ አላገኘዋሉ። ገና ትምህርት ላይም ያሉ ነገም እንደሚገጥማቸው ስለሚሰጉ፣ ተስፋ ስለሚቆርጡ በቀላሉ ወደዚህ አይነት ስሜት ውስጥ ይሳባሉ የሚል አስተሳሰብም አለ። እንግዲህ ችግር እዚህ ጋር የሚሆነው ምንድን ነው? ይሄ የመልካም አስተዳደር እጦትና የወጣት ስራ አጥነት እና ሌሎችም ችግሮች ኦሮሚያ ውስጥ ብቻ አይደሉም ያሉት፣ ሌሎችም ክልል ላይ ያሉ የጋራ ችግሮች ናቸው። በአንድ መልኩ መንግስትን እንደው በዚህ አጋጣሚ ማድነቅ የምፈልገው እንዲህ አይነት መልሶችን ከዚህ በፊት ምሁራን እንደ ግኝት አድርገው ነበር የሚያቀርቡት እና አሁን በሚዲያ መንግስት ራሱ ችግር ነው ብሎ እፈታቸዋለሁ ብሎ መነሳቱ አንድ ትልቅ ነገር ነው። ምናልባት ለመመለስ የሚያስቸግረው ኦሮሚያ ላይ ታዲያ ልዩ ያደረገው ምክንያት ምንድን ነው የሚል ጥያቄ ማንሳት የሚገባ ይመስለኛል። መንግስት መልስ አለው ለዚህ። ምንድን ነው የሚለው? ይህን ክፍተት በመጠቀም የውጭና የውስጥ ኃይሎች እየተጠቀሙበት ነው፣ ችግሩን እያባባሱት ነው የሚል ነው። ምናልባት የተወሰነ ደረጃ ደግሞ ራቅ ብሎ ማሰብ ያስፈልግ ይሁን ወይ? ኦሮሚያ ውስጥ ያለውን ችግር፣ የመልካም አስተዳደር ችግር፣ የስራ አጥነት ችግር በወጣቱ ዘንድ በመላው አገሪቱ ያለ ከሆነ ለኦሮሞዎች ለኦሮሚያ ክልል ብቻ ልዩ ያልሆነ ችግር ከሆነ ኦሮሚያ ውስጥ ይሄ ነገር እንድነሳ ግጭት ፈጠር ድረስ ብለን ስንል ሁለት ነገሮችን ማንሳት ፈለጉ። አንደኛው ከሌሎች ክልሎች አንጻር አዲስ አበባ ከተማ እድገት በየአቅጣጫው ነው አዲስ አበባ ከተማ እያደገ ያለው እና ብዙ የኦሮሚያ አርሶ አደሮች ተፈናቅለዋል። ከዚህ በፊት እኔ ራሴ ባደረኩትም ሌሎች በአዲስ አበባ ዩኒቨርሲቲ የማስተርስ ተማሪዎች ባደረጉት ጥናትም ያየነው ነገር አለ። በርካታ አርሶ አደሮች ተፈናቅለዋል። በካሳ ዙሪያ ደግሞ ጥያቄ አለ። እንደዚሁ በቂ ያልሆነ ካሳ መስጠት ብዙዎቹ የተፈናቀሉ ሰዎች ችግር እንደገጠማቸው ይነገራል። ይሄ ሌሎች ክልሎች በተመሳሳይ ሁኔታ እየተፈጠረ ነው ብዬ አላስብም። መፈናቀል የለም ከተሞች እድገት ባልልም ኦሮሚያው አካባቢ ትንሽ የከፋ ይመስለኛል። አዲስ አበባ ዙሪያ ብቻ አይደለም። በዋና ዋና መንገዶች ወጣ ብንል በተለያዩ የልማት ምክንያት በአበባ ልማት፣ በመንገድ፣ በፋብሪካዎች የተፈናቀሉ ሰዎች አሉ። ስለዚህ ኦሮሚያ ውስጥ በአዲስ አበባ ከተማና በዙሪያው ባሉ የኦሮሚያ ዞኖች መካከል የተቀናጀ ልማት ማስተር ፕላን ተዘጋጀ ሲባል ይሄ የአዲስ አበባ ከተማ መስፋት ነው፣ ከዚህ በፊት የደረሰው አይነት ችግር ሊገጥመን ነው ብለው ቢሰጉና ምሬት ቢያቀርቡ እኔ አይገርመኝም። አንዱም ይሄ ከሌላው ክልል ይለየዋል ብዬ የማስበው እሱ ነው። ሁለተኛው ምናልባት በይፋ የማይባል የምንቀርባቸውና የምናውቃቸውን ሰዎች ስናነጋግር የምንሰማቸው ነገሮች አሉ። ምን ያክል ውስጥ ገፍተው ስር ሰደው አሁን ለምነሱት ግጭቶች ምክንያት ሆነዋል እርግጠኛ ሆኜ መናገር አልችልም፣ ግን የምንሰማቸው ነገሮች ስለሆኑ ነው ላነሳው የፈለግኩት። ይኸው ምንድን ነው? ኦሮሚያ በጣም ሰፊ አካባቢ ነው። ሰፊ መሬት ያለው ነው። ሀብታም ክልል ነው። በርካታ ሕዝብ ያለው ነው። ነገር ግን በዚህ ልክ በተመጣጣኝ ሁኔታ ተጠቃሚ አልሆነም የሚል ነገር ይነሳል። ምናልባት ሰላማዊ ሰልፈኞቹ ይህን ጥያቄ ይዘው አልቀረቡ ይሆናል። ነገር ግን ይህንን እንሰማለን። ይሄ በምን ይገለጻል? እኔ አላውቅም። በባጀት አመዳደብ ነው የሚገለጸው? በመሰረተ ልማት ነው የሚገለጸው? በተቋማት ለምሳሌ በዩኒቨርሲቲዎች በፋብሪካዎች ብዛት ነው የሚገለጸው በስልጣን ክፍፍል ነው የሚገለጸው አይታወቅም ግን እንዲህ አይነት ነገሮች ስላሉ ወረድ ብሎ ህብረተሰቡን ማናገር አመራር ላይ ያሉትንም በማናገር መዳሰስ የሚያስፈልግ ይመስለኛል እንደ መፍትሄ ሐሳብ ለዚህ ችግር እኔ የሚታየኝ ምንድነው መንግስት አሁን ጀምሮታል በኦሮሚያ ብቻ ሳይሆን በሌሎችም ክልሎች ሰሞኑን የምናያቸው በቴሌቪዥን በጣም የሚያበረታቱ ነገሮች ናቸው ህብረተሰቡን ወርደው እዚህ በመልካም አስተዳደር ዙሪያ ያናገሩ ሰው በግልጽ ሐሳቡን እየገለጸ መክሰስ የሚፈልጋቸውን እየከሰሰ እያጋለጠ ይህን ተከትሎ ደግሞ እርምጃም እየተወሰደ ነው ያለውና ይሄ ተጠናክሮ መቀጠል አለበት እየገምታለሁ።
ተወያይ እንግዶቻችንን ለጊዜያቸው እናመሰግናለን። ለጥያቄው መልስ ተከታዩ በነገው ምሽት ይቀርባል። ወደ ሌላ ወቅታዊ ርዕስ አሁን ከወልቃይት የማንነት ጥያቄ ጋር የተያያዘ ህዝባዊ ስብሰባ በቅርቡ ጎንደር ከተማ ውስጥ ተካሂዷል። የስብሰባውን ዓላማና አካሄዱን አስመልክቶ ሰለሞን አባተ ወደዚያው ደውሎ ያገናኛቸው የሀገር ሽማግሌዎችን አነጋግሮ ተከታዩን አዘጋጅቷል።
በትግራይ ምዕራባዊ ዞን ተጠቃሎ የሚገኘው የወልቃይት አካባቢ ሰዎች ተወካዮቻቸውን ሰይመውና የ50 ሺህ ሰው ፊርማ አሰባስበው መካለል ያለብን ወደ ትግራይ ሳይሆን ወደ አማራ ነው ብለው ጥያቄያቸውን ወደ ፌዴሬሽን ምክር ቤት ልከው እንደነበር ተዘግቧል። ተወካዮቹም በየመንገዳቸው ላይ እንዳጋጠሟቸው ሲነገር ከነበሩ እንግልቶች መታሰርና መፈታት ጋር የወከሏቸውን ሰዎች ጥያቄ አዲስ አበባ ደርሰው ወደ የተነሱበት ተመልሰዋል። ከዚያ በኋላ በዘለቀው ጊዜ እዚያው ወልቃይት በተለይ ቃስታሁ መራ አካባቢ ያሉና ፊርማቸውን ለፌዴራሉ መንግሥት የላኩ ሰዎች በተለያዩ አጋጣሚዎች በፖሊስና አይተዋቸውን በማያውቁ ሰዎች ጭምር ዛቻና ማስፈራሪያ መታሰርና መፈታትን የመሳሰሉ እንግልቶች እንደሚደርሱባቸው ቀድሞ የፈረምነው ተሳስተን ነው እያሉ እንዲፈርሙ ወይም በነጭ ወረቀት ላይ ፈርሙ እንደሚባሉና እንደሚገደዱም እየተናገሩ በየወቅቱ አቤቱታቸውን ሲያሰሙ ቆይተዋል። በኪነት ጓዶችና በሌሎችም የተለያዩ መንገዶች ጅምላ ዘለፋና ማስፈራሪያዎች እንደሚካሄዱባቸውም ሲናገሩ ተደምጠዋል አቤቱታ አቅራቢዎቹ። በሌላ በኩል ደግሞ የተባለው የወልቃይት የማንነት ጥያቄ የሌለ የሻዕቢያና የግንቦት ሰባት አርበኞችን የመሳሰሉ አካላት ሴራ ነው፣ ልማትን ለማደናቀፍ የሚደረግ ጸረ ሰላም እንቅስቃሴ ነው ሲሉ እዚያው ሁመራ ተሰብስበው የነበሩ ከአራቱም ወረዳዎች የተውጣጡ ናቸው የተባሉ 600 ተሳታፊዎች የተገኙበት ስብሰባ ጥያቄውን አውግዞና የአቋም መግለጫ አውጥቶ መበተኑ ይታወሳል።
እዚ ጉዳይ እዚ ግንቦት ሸውዓተ ሻዕቢያ አርበኛ ሰማያዊ ፓርቲ ሓደ መበገስ ዝኾኖም በብከባቢኡ ናይ መንነት ሕቶ ዘየለ ድርሰት እናደረሱ
አቶ ዘነበ ሃዱሽ የትግራይ ክልል የጸጥታ ኃላፊ ከሁመራው ስብሰባ በኋላ ከተናገሩት የተወሰደ ነው የሰማችሁት። ስብሰባውን የመሩት የክልሉ ፕሬዚደንት አቶ አባይ ወልዱ ሲሆኑ በጉባኤው ላይ የክልሉን የጸጥታ ኃላፊ ጨምሮ ሌሎችም የክልሉ ከፍተኛ ባለሥልጣናት ተገኝተውበት ነበር። ይህ በእንዲህ እንዳለ ሰሞኑን ጎንደር ላይ አንድ ሕዝባዊ ስብሰባ ተጠርቶ ነበር። ስብሰባውን ከጠሩት የሀገር ሽማግሌዎች አንዱን አቶ ሲሳይ ታከለን አግኝቼ ነበር። እንዲያስረዱኝ ጠየቅኳቸው።
እነሱ እንግዲህ ወልቃይት እንትና የማንነት ጥያቄ ጠይቀዋል። የማንነት ጥያቄ በጠየቁት መሰረት ደግሞ እነሱ የሚጠየቁት እናንትን የሚሉት ደግሞ በጣም አስቸጋሪ እና አሳሳቢ የሆነ ነገር ነው። እርምጃ እንወስዳለን ይላሉ። ትግሬ እንትን ናችሁ እንጂ አማራ ድላችሁም ይላል። እነሱ ደግሞ አማራ ነን ይላሉ። እና በእነሱ በትግራይ የሚሰነዘረው ደግሞ እኛ ጎንደር ታሪካዊ ቦታ ናት፣ የታሪክ ወደብ ናት፣ የደረቅ ወደብ መስመር ናት፣ እንደገና ደግሞ የልማት መስመር ናት። ይህን በሚል በጎንደር ላይ ለምንድን ነው ይህን ያህል ዛቻና የሌለስን አርበኞች ግንባር ሰማይ ፓርት ግንቦት ሰባት የተለያየን የሆነው እኒህን ሰዎች አቅርበን ጠይቃቸውና ህዝቡን ሰብስበን ወልቃይቶችን ጥያቄ ጠይቀን ጥያቄያቸው ተገቢ ከሆነ መንግስት ሊደግፋቸው ህዝቡ ሊደግፋቸው ይገባል። ጥያቄያቸው ትክክል ካልሆነ ደግሞ የጎንደር ህዝብ ደግሞ ሊወሳቸውና ሊያርማቸው ይገባል የሚል ጥያቄ ሰበሰብነ። እነሱም ተገቢውን ጥያቄ መለሱልን፣ ለህዝቡ መለሱት። ህዝቡም ደግሞ አንድ አማራ ነን፣ የአማራ ጥያቄ እንጂ የወልቃይት ጥያቄ አይደለም የሚል ጥያቄ ነው የመለሰው የጎንደር ህዝብ።
እርስዎ የወልቃይት ሰው ነዎት ወይስ አይደሉም?
አረ እኔ በአማራነት እንጂ የአርማጭ ሆነ እኔ።
እና ጎንደር ላይ የተሰበሰባችሁት የወልቃይት ሰዎች ጭምር ሆናችሁ ነው ወይስ የወልቃይት ሰዎችን ሳይጨምር የሌላው ጎንደር?
የጎንደርን ባላባቱን ሰብስበን የወልቃይትን ኮሚቴ ነው የጠራ ነው።
እና እነሱ ማብራሪያ ሰጧችሁ?
እነሱ አዎ ተገቢው መልስ ሰጥተውናል፣ በሚገባ ሰጥተውናል።
ምን ጠየቃችኋቸው? ምን ጠየቃችኋቸው?
የተነሳ ነው እኛ አማራዎች ነን፣ ሲወር ሲዋረድ ከጥንት ጀምሮ የ670 ዓመት ታሪካችን በአማራ እንጂ በትግሬ አይደለም የሚል ያቀረቡት። እንደገና የጠየቅነው ጥያቄ ደግሞ ህገ መንግስቱ ያስቀመጠው የህገ መንግስቱን መሰረት አድርገን የጠየቅነ ማንነታችን መብታችን ይትከበር ነው። የመብት ጥያቄ ነው የጠየቁት። መብታችን ህገ መንግስቱ ያወጀውን ያስቀመጠውን ሊሰጠን ይገባል የሚል ነው። ይህም ደግሞ ትክክል ነው። ህገ መንግስቱ ያስቀመጠውን ህገ መንግስቱ ደግሞ መመለስ ግድ ይለዋል የሚለው የጎንደር ህዝብ የሰጠው ምላሽ ይሄ ነው።
እርስዎ ከሀገር ሽማግሌዎች መካከል ነዎት?
አዎ ከሀገር ሽማግሌዎች ነን።
ለመሆኑ እናንተ ስትመለከቱት እንግዲህ እርስዎ ጎንደሬ ነዎት ራስዎ የተመለከቱት ይህንን የወልቃይትን ጥያቄ ምን ይመስሎታል? እዛው ነው የኖሩት፣ ያውቃሉ፣ ሀገሩን ህዝቡንም ያውቃሉ። ምንድን ነው ለእርስዎ የሚሰጡት ትርጉም እነዚህ ሰዎች ያነሱት ጥያቄ?
እነዚህ ሰዎች ያነሱት ጥያቄ ተገቢ ጥያቄ ነው የምለው እኔ። ምክንያቱም እኔም እንግዲህ 59 ወደ 58 ዓመት አልፌያለሁ። አብዛኛው የምኖረው በበረሃ ላይ ነው፣ በሁመራም በዛ ነው የምኖረው። እነዚህ በአማራ በጠገዴ በወልቃይት የሚኖረው የሚገዛው በየምድር ሆኖ በወገር አውራጃ ነው የሚስተዳደር የነበረ የምናውቀው ይህን ነው። እና ጥያቄያቸው ተገቢ ነው ነው የምለው።
አንዳንድ ሰዎች ሲናገሩ የቦታ ስሞች ሳይቀሩ በትግርኛ ነው የሚጠሩት፣ እዛ ሰው የሚነጋገረው በትግርኛ ነው እና ይሄ የተነሳው ጥያቄ ትክክል አይደለም የሚሉ አሉ።
መቼም አንድ ቋንቋ በመሰረቱ የሚነገረው እንደ አካባቢ የመግባቢያ ቋንቋ እንጂ ለምሳሌ ወልቃይቶች የሚናገሩት ቋንቋ ብዙ አለ። ትግርኛም ይናገራሉ፣ ሱዳንኛም ይናገራሉ፣ አማርኛም ይናገራሉ። ግን በአብዛኛው ቁሷቸው፣ ቀረሷቸው፣ ወጋቸው፣ ባህላቸው ግን በአማርኛ ነው የሚሆነው እነሱ።
ለመሆኑ ቀደም ባሉ አመታት ያ የወልቃይት አካባቢ ወደ ትግራይ ተካሎ የሚያውቅበት ጊዜ ነበረ?
በምንም ተአምር አይተንም ሰምተንም አናውቅም። ኢህአዴግ ትገባው ወደዚህ አሁን ደርግ ከመውደቁ በኋላ ነው ወደ ትግራይ ክልል ተከለለ የሚባል የሰማን እንጂ ከዛ በፊት በበየምድር ክፍለ ሀገር በወገራ አውራጃ ነው የሚጠቃልን የምናውቀው ይህን ነው። ከዛ ውጭ የምናውቀው ነገር የለም።
ከእነሱ ከራሳቸውስ መካከል የተከፋፈለ ሀሳብ ያላቸው እንዳሉም ነው የሚሰማው። ገሚሶቹ ወደ ትግራይ ነው መካለል ያለብን ሲሉ፣ ገሚሶቹ ደግሞ የለም ወደ አማራ ክልል ነው መካለል ያለብን የሚሉ እንዳሉ ነው የሚሰማው።
እንደዚህ አይነት እንትን አያቀርቡም። ያን የሚያቀርበው ምናልባት አንዳንዶች በአንድ በኩል እንግዲህ ጠለቅ ወደ ውስጥ ባልገባም የሚነገረው በግዴታ ፈርሙ ይህን በሉ የሚልም እንዳለባቸውና ግዴታ እንዳለባቸውና በገንዘብ የሚገዙ እንዳሉ ነው የሚነገረው እንጂ በአብዛኛው ሰው ስንሰማ ብዙም ጓደኞች አሉ በኢንቨስትመንት አብረው ይኖሩ ያላቸው ሀሳብ ሙሉ በሙሉ ግልጽ እምነትና ያላቸው እንትን ያለው አማራ ነው የሚለው ብቻ ነው የሚያመዝነው እንጂ እኔ በትግሬ ነው የሚለው አልሰማሁም። ምናልባት በሰፈራ መልክ አመት ያጠራቀሙት ብዙ ትግሬ ተወላጅ ስላለ እነሱ ናቸው እንግዲህ የሚገልጹት፣ ሀሳብ የሚገልጹ ብዙ ናቸው። በቴሌቪዥን ስናያቸውም አንዳንድ ሀሳብ የሚገልጹት የተወሰኑ ሰዎች የምናያቸው ከመቶ ሁለት ሶስት ቢሆኑ ናቸው የምናውቀው።
በቅርቡ ሁመራ የትግራይ ፕሬዚደንት የሰበሰቡት አንድ ስብሰባ ነበረ። ከአንድ አራት ወረዳዎች የተሰበሰበ ሰው ነበር። ወደ 600 የሚሆን ሰው ተሰብስቦ ነበር ተብሏል። እና በዛ ስብሰባ ላይም ተነስቷል። እንግዲህ የአካባቢው ሰው ነው የአካባቢው ተወካዮች የተባሉ ናቸው እዛ ስብሰባ ላይ የተገኙት፣ የወረዳዎቹ ሰዎች የተባሉ ናቸው። እና የአቋም መግለጫ አውጥተው ነው የተለያዩት።
እኛ እንግዲህ ያንን ስብሰባውን ስላልነበርኩኝ ይህንን ማውቀው ነገር የለኝ።
ስለ ስብሰባው
ግን እነሱ የሚሉት ያው የራሳቸውን የትግራይን ህዝብ አሰልፈው ትግራይ ነበሉ ይላሉ። አዎ ትግሬ ናቸው እኛን አልካድንም ነው የእነሱ አባባላቸው የምንሰማው ይህን ነው።
ጎንደር ላይ ስንት ሰው ተሰብስቦ ነበር በሰሞኑ ጥሪያችሁ?
እንግዲህ በግምት ነው ከ3000 ያላነሰ ይሆናል ብዬ እገምታለሁ። በግምት ነው ብዙም አቆጠር ላይ ስላልነበር።
የት አዳራሽ ነበር የተሰበሰባችሁት?
ለአንድ ማርክ ሆቴል አዳራሽ ላይ።
እና ከሰባሰባችሁ በኋላ ይሄንን የወልቃይት ኮሚቴ ካነጋገራችሁ በኋላ ምን አደረጋችሁ?
የዋልንበትን ለቢያዴንም ሆነ ለዞኑ አስተዳዳሪ ገልጸናል። ሀሳቡ እንዴት እንደሆነ እንዴት እንደዋለ ያው በሰላማዊ መንገድ ተወያይቶ በሰላማዊ መንገድ እንደጨረሰ ተነጋግረን።
በምን መንገድ ገለጻችሁላቸው ለባለስልጣናቱ?
አንደኛ ሽማግሌው የወልቃይትን ኮሚቴ እንዴት እንደጠየቀ አንድ ሁለት ሶስት ብሎ እስከ አምስት የጠየቀ መሆኑን ያን ጥያቄ ደግሞ በተገቢው መንገድ የተመለሰ መሆኑን እያንዳንዳቸው ጥያቄያቸው በየአግባቡ የተመለሱ መሆኑን የተመለሱትን መልስ ምን ይመስላቸዋል ብለን የተሰበሰበውን ሕዝብ ጠየቅነው። የተሰበሰበው ሕዝብ ደግሞ ጥያቄያቸው ተገቢ ነው፣ የአማራ ሕዝብም ሊረዳቸው ሊያግዛቸው ይገባል፣ የአማራ መንግስትም ሊያግዛቸው ይገባል፣ ሊቀበላቸው ይችላል። ምክንያቱም እነዚህ እንትናቸው ተጽዕኖቸውም የሚደርስባቸው ተጽዕኖ ደግሞ እንዲቀንስ መንግስትና እንዲያስተውል ቆም ብሎ ሊያስተውልላቸው ይገባሉ የሚል መልስ ነው የተሰጣቸው።
ምን እንዲያደርጉ ነው እነዚህ ባለስልጣናት የጠየቃችሁት?
እኛ ያሳወቅናቸው እኛ ምን ላይ እንደደረስን በጥሩ ስነ ምግባር ያካሄድን መሆኑን፣ የህዝቡ ጥያቄ ምን እንደነበረ፣ የጥያቄው መልስ ምን እንዴት እንደሆነ፣ ለወደፊቱ ደግሞ ምን መደረግ እንዳለበት አሳውቀን ነው የሰጠናቸው።
እነሱ ምን እንዲያደርጉ ጠየቃችሁ? የጠየቃችኋቸው ነገር አለ? የክልሉ ባለስልጣናት እንዲያደርጉ ያማራ
የለም እንዲያውቁልን ካልሆነ በስተቀር እነሱ ምላሽ የሚሰጡትን ስለማይኖር ነው እኛ የምናውቀው። እንደዛ ነው እንግዲህ የምናስበው። የሚያግዙት ነገር ካለ በሀሳብ ምናምን ያግዙ፣ እንደ አማራነታቸው ያግዙት ካለ ህዝቡን ያግዙ።
ለመሆኑ
አላገዙ ግን ምንም ማድረግ አይቻልም።
ስለዚህ ስብሰባና በማንነት ጥያቄው ላይ የጎንደር ባለስልጣናት የሚሉትን ለመጠየቅ የሰሜን ጎንደር ዞን አስተዳዳሪ ወደ ነበሩት ወደ አቶ ግዛቱ አብይ ደውዬ ነበር።
እዛ አይደለሁም ያለው አሁን።
እሺ፣
ሌላ ዞን አስተዳዳሪ ነው ያለ። ይጠይቋቸው ስብሰባ እየመራሁ።
አመሰግናለሁ አቶ ግዛቱን። ተከታዩ ሙከራዬ አዲሱን አስተዳዳሪ አቶ ሙሉጌታ ወርቁን ማግኘት ነበርና ለዞኑ የህዝብ ግንኙነት ዳይሬክተር ደወልኩ። ሄሎ፣ አቶ አብራ ኖት?
አዎ።
ጤና ይስጥልኝ ጌታዬ። ሰሎሞን አባተ እባላለሁኝ። እኔ ከአሜሪካ ድምፅ ራዲዮ ጣቢያ ነው የምደውልልዎት። አንዳንድ ጥያቄዎች ነበሩኝ ከወልቃይት ጉዳይ ጋር ተያይዞ። ጊዜ ኖሮት ይሆን ትንሽ? ባለፈው ሳምንት ስብሰባ ተደርጓል ጎንደር ውስጥ የሚባል ነገር ሰምተን ነበረ። የምደውልልዎት ሄሎ። ከዚያም በኋላ ደጋግሜ ደወልኩ።
የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ።
የአማራና የትግራይ ክልላዊ አስተዳደሮች ወይም ፌዴራሉ መንግሥት እየሠሩ ያሉት ነገር ይኖር ይሆን? ከማንኛውም ወገን መናገር የሚፈልግ ምላሽ ለመስጠትም ዝግጁ ቢኖር አየሩ ክፍት ነው። እኔም በጥረት እቀጥላለሁ። ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ ዋሽንግተን።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ኤል ኒኞ በመባል የሚታወቀው የፓሲፊክ ውቅያኖስ ወለል ሙቀት አልፎ አልፎ መጨመር በሌሎች የዓለም አካባቢዎች የአየር ለውጦችን ያስከትላል። እንደ አውሮፓውያን ዘመን አቆጣጠር በ2015ና 2016 ዓ ም የታየው የኤል ኒኞ ውጤት ግን እስከ ዛሬ ከተመዘገቡት ሁሉ ጠንካራው ነው። ከኤልኒኞ ጋር በተያያዘ የበረታ የአየር ለውጥ የደረሰበት ደግሞ በኢትዮጵያ ነው ሲል ይጀምራል የዕለቱ የቪኦኤ ርዕሰ አንቀጽ። ያለፈው ዓመት የክረምት ወይም የዝናብ ወራት በጣም ደካማ የነበር ሲሆን በበልግ መጣል የነበረበት ዝናብ ደግሞ የመጣው ዘግይቶ ነው። በፋኦ ማለትም በተባበሩት መንግሥታት የምግብና እርሻ ድርጅት መግለጫ መሠረት ከ50 ዓመታት ወዲህ ኢትዮጵያን ክፉኛ የመታት ድርቅ ለተከታታይ ምርት መጥፋትና በስፋት ለታየው የከብቶች እልቂት ምክንያት ሆኗል። ሁኔታው የሰብአዊ ፍላጎቶችን በሦስት እጥፍ አሳድጓል። በአሁኑ ወቅት 10 ሚሊዮን 200 ሺህ ኢትዮጵያውያን ስር ለሰደደ ረሃብ ተጋልጠዋል። 7.5 ሚሊዮን ገበሬዎችና ከብት አርቢዎች ደግሞ አስቸኳይ እርዳታ ያስፈልጋቸዋል። ያን ካላገኙ ለሚቀጥለው ዓመት እህል ማምረት አይችሉም፣ ከብቶቻቸውም ያልቃሉ ይልና ርዕሰ አንቀጹ ሐተታውን ይቀጥላል። ከወዲያኛው ዓመት 2014 ዓ.ም እንደ አውሮፓውያን ዘመን አቆጣጠር ጥቅምት ወር ጀምሮ ዩናይትድ ስቴትስ ከ500 ሚሊዮን ዶላር በላይ እርዳታ ለኢትዮጵያ ሰጥታለች። ሌላ ከ4 ሚሊዮን ዶላር በላይ እርዳታ ለግሳ ገበሬው በእጅጉ የሚያስፈልገውን ዘር ከወዲሁ እንዲዘራ አስችላለች። ዘንድሮ ግን ዩናይትድ ስቴትስ ተጨማሪ እርምጃ ወስዳለች። ይህም ቀውሱ ይበልጥ ሳይበረታ ለመከላከል አስፈላጊ እንደሚሆን በማመን ነው። ሁኔታው ተባብሶ ከቁጥጥር ውጭ ከመሆኑ በፊት አንድ በአደጋ ወቅት ፈጣን ምላሽ መስጠት የሚያስችል ቡድን ወደ ኢትዮጵያ ልካለች። የሙያተኞቹ ቡድን በግንባር ቦታው ላይ በመገኘት ሁኔታውን ገምግሞ የእርዳታ ዕቅዱንና የአስቸኳይ ጊዜ ምላሹን ምንነት ያሳውቃል ብለዋል የዩኤስኤአይዲ ኃላፊዋ ጌይል ስሚዝ። በዚህ ጉዳይ ላይ ቀድመን በስፍራው የምንገኝበት ምክንያት በለጋሾች፣ መንግሥታዊ ባልሆኑ ድርጅቶች፣ በራሱ በኢትዮጵያ መንግሥትና በተባበሩት መንግሥታት ድርጅት መካከል እውነተኛ ስምምነት እንዳለ በመረዳታችን ነው ሲሉም የዩኤስኤአይዲ አስተዳዳሪዋ ጌይል ስሚዝ አክለው አስረድተዋል። የተደረሰው መግባባትም በጣም እጅግ በጣም ፈጥነን እርምጃ ከወሰድን ድርቁ ሊያስከትል የሚችለውን ጉዳት መከላከል እንችላለን የሚል ነው ብለዋል ባለሥልጣኗ። እነዚህን እርምጃዎች በመውሰድም ቀሪውን ዓለም አቀፍ ኅብረተሰብ በመምራት መፍትሄ እንደምናስገኝ ተስፋ እናደርጋለን ያሉት ጌል ስሚዝ፣ እኛ አሁን እርምጃ ከወሰድንና ሌሎች ለጋሾች ከተከተሉን ሁለት ነገሮችን ማከናወን የምንችል ይመስለኛል ብለዋል። እነርሱም የከፋው ድርቅ ሊያደርስ የሚችለውን ጥፋት ማስወገድና ሀገሪቱ ባለፉት በርካታ ዓመታት የገነባችውን ልማት መጠበቅ ይሆናሉ ሲሉም አብራርተዋል። ርዕሰ አንቀጹ ሐተታውን ሲያጠቃልልም ዓለም በአሁኑ ወቅት ማድረግ የሚገባው ለሰብአዊ ችግሩ ምላሽ መስጠት ብቻ ሳይሆን ከዚያ በላይ ሊደርስ የሚችለውን አደጋም ፈጥኖ እንዲከላከል ነው ሲሉ ጌል ስሚዝ የተናገሩትን ጠቅሷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ የምሽቱ በዚሁ ያበቃ። ነገ እንገናኝ። የትግርኛ ስርጭት ይቀጥላል። Thank you.